አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በፓፒሌ ቶላ ተደርሶ በጸጋዬ ገብረመድኅን ደብተራው የተተረጎመውን አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 4 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያውቁ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በፓፒሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ገብረመድኅን የተተረጎመ 1989 ዓመተ ምህረት ክፍል 4 ሚያዝያ 1968 ዓመተ ምህረት በኤርትራ ላይ ያርሶ አደር ዘመቻ ለማድረግ በዝግጅት ላይ ነበር። የሐሳቡ ጠንሳሽ መይሶን ቢሆንም እንደሚጠበቀው የደርግን ትምክህታዊና ደመነፍሳዊ የወኔ ስሜት ሊኮረኩር ችሏል። እቅዱ በብዙ ሺህ የሚቆጠሩ አርሶ አደሮችን በሰላምም ሆነ በኃይል ከጎጃም፣ ከትግራይ፣ ከበጌምድርና ወሎ አሰባስቦ ያን የረባ መሳሪያ ያልነበረውን የህዝብ ማዕበል በኤርትራ ሽምቅ ተዋጊዎች ላይ ለማጉረፍ ነበር። አሁን በስደት ላይ አውሮፓ የሚገኘው የሚኢሶን መሪ ነገደ ጎበሴ ዘመቻውን ተገንጣይ ወንበዴዎች ላይ በግብት ገንፍሎ የወጣ የህዝብ ስሜት እንደሆነ አድርጋችሁ ማቅረብ አለባችሁ ብሎ ለተሰበሰቡ ኢትዮጵያውያን ዲፕሎማቲክ ሰራተኞች ለማስረዳት ወደ ቦን ምዕራብ ጀርመን ሄዶ ነበር። ኢህአፓም ይህን የጥፋትን የልቂት ድግስ አጋለጠ። አገሪቱ ዋና ከተማ በአዲስ አበባና በሌሎች ብዙ ከተሞች ይህን የታሰበውን ዘመቻ በመቃወም ሰላማዊ ሰልፎች ተደረጉ። ብዙ ሰላማዊ ሰልፉን የተካፈሉ ሞቱ። ከዚያም የሚበልጡ ቆሰሉ፣ ታሰሩ። ሆኖም ራዛ ዘመቻ የሚል መጠሪያ የተሰጠው ያ የአርሶ አደር ዘመቻ ውጤቱ ጨርሶ መና ሆኖ ቀረ። ምክንያቱም እፍኝ የማይሞሉ የረባም ጥቅስ የሌላቸው አረቦችና ከሃዲዎችን ነው የምትገጥመው ተብሎ የተነገረው ይነው የሚባል መሳሪያ ያልያዘ ዘማች በደንብ በታጠቁ በሽምቅ ተዋጊዎች ክፉኛ ምት ደርሶበት ተበትኖ ነበርና የ1968 ዓመተ ምህረት ሜዴም በአዲስ አበባና በሌሎች ከተሞች ጥፋት ያላቸው ተቃውሞዎች ታየበት ቀን ነበር። ሰላማዊ ሰልፍ አድራጊዎቹ ሰራተኞች፣ ተማሪዎች፣ ምሁራን ወዘተ ያነገባቸው መፈክሮች ዴሞክራሲያውያን መብቶች እንዲከበሩ፣ ሰራተኞች የመነሻ ደሞዝ እንዲጨመር፣ በኤርትራ ውስጥ የሚካሄደው ግድያ እንዲቆምና ጥያቄውን በሰላማዊ መንገድ እንዲፈታ፣ ኢሰአማ ህጋዊነቱ እንዲመለስለት ወዘተ የሚሉ ነበሩ። በከተሞች ሁሉ ወታደሮችና ፖሊሶች ሰላማዊ ሰልፍ አድራጊዎች ላይ የማጥቃት እርምጃ በመውሰድ ቁጥሩ በውል ያልታወቀ 40 የሚሆን ሰው መሞቱ ሲዘገብ በርካታ የሚሆኑ ታስረዋል። እነዚህም ብዙዎቹ በኋላኛው ጊዜ ማታ ማታ ይካሄድ በነበረው በይፋ በታወጀው ሽብር መዳረሻቸው ጠፍቶ ቀርቷል። ግንቦት 25 ቀን ደርግ የኢንዱስትሪ ላባደር ማህበራትን ስብሰባ በኃይል በተነ። በ20 የሚቆጠሩም ታሰሩ። ሰኔ 28 ደግሞ ቀደም ብለን የተጠቀስነው የወንጀለኛ መቅጫ ማሻሻያዎች ታወጁ። በዚህ መሰረት ዴሃፓ ባሉት ፓርቲዎች ላይ እንኳን በጎ አመለካከት ማሳደር ቀርቶ በሕይወት የሚያስቀጣ ወንጀል ሆነ። ሐምሌ ውስጥ ሻለቃ አሊ ሙሳና ሻለቃ ጌታቸው ሽበሺ የግድያ ዘመቻቸውን በሚያካሂዱበት ወቅት ሻለቃ ታከለ ወልዴ የሚመራ ቡድን ደግሞ በሲዳሞ ክፍለ ሀገር በአፈሮ ውስጥ ከ200 በላይ አርሶ አደሮችና ዘማች ተማሪዎችን ጨፈጨፉ። የደርግ ወታደሮች የፈጸሟቸው ወንጀሎች ህዝቡን ክፉኛ አስቆጥቶት አምሶ ተነሳ። ደርግም በአካባቢው ፈንቅሎ የወጣውን ያንን የህዝብ መነሳሳት ለማቀስቀስ ባደረገው ጥረት ሻለቃ ታከለን ይዞ ማሰር ተገደደ። በዚህም አላበቃም። ሻለቃ ታከለ ነሐሴ 22 ቀን 1968 ዓ.ም ተመረጠ። ሶዮማ ውስጥ በሲሮ ወረዳ በይፋ በስቅላት ተቀጣ። በደርግ መሳሳት ሆነ ማለት ይቻላል። ሻለቆቹ አሊና ጌታቸው በአዋሽ ባስ በተፈሪ ልክ የሌላቸው ላባደሮች ከማረዳቸው የተነሳ እነዚያ ሰማታት ባብዮታውያን መዝሙሮችና ግጥሞች ውስጥ ንዑድ ክቡር ስፍራ ይዘዋል። ሐምሌ 6 ቀን ደርግ አዲስ አበባ ውስጥ ሰዎች መረሸኑን ገለጸ። ከሞቱት ውስጥ ሻለቃ ሲሳይ ሀብቴ የደርግ አባልና የውጭ ግንኙነት ኃላፊ፣ ብርጋዴር ጀነራል ጌታቸው ናደው የኤርትራ ዋና አስተዳዳሪ፣ መርሲኤ ይሁን፣ ዶክተር አበበ አስናቀ፣ ግዛቸው ዋለልኝ፣ ጁኒየር ቴክኒሽያን አበበ አቦዘን፣ በትረ ማርያም አስናቀና ሽታው አበበ የሚገኙበት ሲሆን እነዚህ ሁሉ ጸረ አብዮትና ጸረ ዴሞክራሲ እንቅስቃሴ በማካሄድ የተከሰሱ ነበሩ። ዘውዴ ተረፈ ሚስጥራዊ ሰነድ ለተቃዋሚ ወገን በመሸጥ ክስ የተገደለ ሲሆን፣ ዊሌ መኑር፣ ካሊል ሐሰን፣ ሼክ ጀሚል ኢብራሂም፣ ገዳ ጋቢ፣ ተስፋ ኪሮስ ወልደ ስላሴ፣ ሐጂ አደም መሐመድ፣ መሐመድ ሰይድ በረሄና ባዘዘው ነጋሽ የኢኮኖሚ ሻጠር በማድረግ ወንጀል ተገደሉ። ደምስቴ ከበደ፣ አሰፋ ካሳ፣ ጉቦ በመቀበል ጥፋተኛ ሆነው ተገኝተዋል። በዚህ ጊዜ ሻረቃ ኪሮስ አለማየሁ የተባለው የደርግ አባል ተይዞ ታስሮ ነበር። በኋላም እዚያው እስር ቤት የተገደለ ሲሆን ራሱን ገደለ ተብሎ ተመካኘ። እዚህ ቦታ ላይ ክሶች የተባሉትን መመልከቱ አስፈላጊ ሆኖ ይሰማናል። አብዛኛዎቹ ተከሳሾች ዳኛ ፊት አልቀረቡም። ታዲያ ለመሆኑ ክሶቹ ከእውነታው ጋር የተዛመዱ ኑረዋልን? ሐቁ እንደሚያሳየው ስለተፈጸሙት የሞት ቅጣቶች መግለጫ በተሰጠበት ጊዜ የተነበቡት ክሶች በሁሉም ላይ ለማለት በሚያስደፍር ደረጃ ፈጠራዎችና የተዛቡ ነበሩ። ለምሳሌ በኃይለ ሥላሴ ጊዜ 5 ዓመት እስራት ተፈርዶበት የነበረው መለስ ተክሌ ራቢዮት ጽሑፍ በመበተን በደርግ ተይዞ የነበር ሲሆን የሞት ፍርድ የተፈረደበት ግን የመሬት ይዞታ መሻሻልና ህብረተሰባዊነትን በመቃወም እንዲሁም በአገሪቱ ዋና ከተማ ውስጥ ቦምብ በማፈንዳት ወንጀል ነበር። رزنا كداني دسي قدي قبر واحد دقمو مكالي نبرو يتبالو بومب عدي سببو سيفن الداقن بزيهو ونجل كمال دسكار عبرو ترشنو لما جب مريع منقستون بمكاوم ونجل مكاسساتشو كمنم يتعفو يلم إدريس كير عبد القادر درجم جزيت عليان عقر نورو عدي سببو سيملس بولي عالم عقف عورف بلان تابي على إتازة إدريس በኤርትራ እንቅስቃሴ ውስጥ ተሳትፎ ያልነበረውና የአእምሮ መታወቅ ታሪክም የነበረው ነበር። ሆኖም የገጠሩን የመሬት አዋጅ የሚጻረር ተንኮል ፕሮፓጋንዳ በመንዛት የኢትዮጵያን ሰላምና ጸጥታ በማናጋትና ህገወጥ ተግባሮችን በተለያዩ ቦታዎች በማካሄድ ወንጀል ከሌሎች ጋር ተዳምሮ ተረሸነ። ከተውንም ክሱን ይበልጥ ለማክበድ ኢድሪስ የኤርትራ ነጻ አውጪ ድርጅት የተወሰኑ ህዝቦች መሪ ነበር ብሎ መንግስቱ ወነጀለው። የተሻለ የሥራ ሁኔታንና ዲሞክራሲያውያን መብቶችን የጠየቁ ላባደሮች የኢምፔሪያሊስት ወክሎች ተብለው ተጠሩ። ረጅም ጊዜ የግፋ አገዛዝን የታገሉ ምሁራን ፈራሪዮተኞች የሚል ቅጽል ተለጠፈባቸው። ሻለቃ ሲሳይ የደርግና የመይሶንን ትስስር ከሞስኮ ጋር ይደረግ የነበረውን መተሻሸት የመንግስቱ ኃይለ ማርያምን አምባገነናዊ እርምጃዎች ይቃወም ነበር። ይህም ለሞት አበቃው። ጀነራል ጌታቸው የኤርትራው ግጭት ሰላማዊ መፍትሄ ይፈለግለት የሚለውን በኤርትራ ያሉ ወታደሮች የጠየቁትን ጥያቄ ለደርግ ወስዶ በማቅረቡ በደርግ አይን ችግር ፈጣሪ ሊሆን እንደሚችል አስደርጎ አስገመተው። የመንግስቱን ሚስጥር በመሸጥ የተከሰሰው ዘውዴ ተረፈ ኃይለ ሥላሴ ጊዜ በርግጥ ሚስጥራዊ ሰነድ ለሶማሊያ ሽጦ በጦር ፍርድ ቤት ተቀጥቶበት ነበር። ደርግ ይዞ ባሰረው ጊዜ ግን ለጥቂት ዓመታት በሥራ ፈትነት ያለ ሲቪል ነበር። በኢኮኖሚ አሻጥር የተከሰሱት ስድስቱ የቀረቡት እንደ ስግብግብ ነጋዴዎች ተቆጥረው ነበር። ሆኖም አንዱ የነጋዴ መጋዘን ዘበኛ፣ ሌላው በኋላ በማከማቸት ክስ ይፈለግ ለነበረ ነጋዴ መጋዘን ያከራየ ሽማግሌ ሰው፣ አንዱ ደግሞ ሳይያዝ ያመለጠው ነጋዴ ልጅ ነበር። የኢኮኖሚ አሻጥርና ማከማቸት የተባለው መጠኑ አነስተኛ ከሆነ በርበሬ ያለፈ ሆኖ አልተገኘም። ሀብታም ነጋዴዎች ከተባሉት ውስጥ አራቱ እስላሞች ምስኪን ድሆች ከመሆናቸው የተነሳ ለቤተሰቦቻቸው መርጃ ይሆን ዘንድ አይከላዊው መስጊድ የገንዘብ መዋጮ እንዲደረግላቸው መማለድ ነበረበት። ንጹሃንና በደል የሌላቸው ሰዎች መረሸን የርቱ ህሊናን ሚዛናዊ ብያኔ የሚጋፋ ሲሆን፣ አምሯቸው ለተዛባ መሪዎች ግን ተገቢነቱ ትክክለኛ ምክንያት ላይ የተመሰረተ ምንም ህጸጽ የሌለው መስሎ ይታያቸዋል። የርሸናዎቹ ዓላማ በህይወት የቀረው ፍርሃት ረአድ እንዲይዘው ለማድረግ ነበር። ሰኔ 28 ቀን ማከማቸትን ወንጀል የሚያደርግ ህግ ወጣ። ከሳምንት በኋላ ህጉን በስርዓት ለማስፈጸም ይቻል ዘንድ በዚህ ወንጀል ጥቂት ሰዎች መሞት ነበረባቸው። ተከሳሾቹ ንጹሃን ሆኑም ወይም ጥፋቱ በጣም ቀላል ሆነ ግድ አልነበረም። የመንግስቱ ከሃዲነት ይታወቅ ዘንድ ክርኑን መቅመስ አስፈላጊ ሆኖ ተገኝቶ ነበርና አጼ ኃይለ ሥላሴ ህዝብ ማጉረምረም በጀመረ ቁጥር ሞት ከተፈረደባቸው ውስጥ ከእስር ቤት በማስወጣት አደባባይ ላይ ስቅላት እንዲፈጸምባቸው ያስደርጉ ነበር። እንዲህ አይነቶቹ የመንግስትን ኃይል የሚያስታውሱ የድንገት እርምጃዎች መንግስትን ከአመጽ ለመጠበቅ ፍጡን አብነቶች ሆነው ተገኝተዋል። ያለፈው መንግስትና ስርዓት ውጤት የሆኑት የደርግ መኮንኖችም ከዚህ እምነት ሊላቀቁ አልቻሉም። የሐሰት ክሶች ደርግ ተቃዋሚዎቹን የሚገድልበትን እውነተኛ ምክንያት ይሸፍኑ ነበር። የታወቁ አድሃሪያንን ከታወቁ አብዮታውያን ጋር ደብልቆ ማቅረብም ብዙውን ነገር አምታቷል። ስልሳ የአሮጌው መንግስት ባለስልጣኖች ህዳር 15 ቀን በሞት ተቀጡ ብለው ይጽፋሉ ጋዜጦችና ጋዜጠኞች። ግን አብረዋቸው ስለተረሸኑት ዴሞክራቶች ምንም የለም፣ ተረስተዋል። ሻለቃ ሲሳይና ጌታቸውን አደው ተገደሉ ይላሉ የጋዜጦች አርዕስት። ስለሌሎቹ ደንታ የለም። መለስ ተክሌ ታጋዩ በሰፊው ከታወቀው አሉላ በቀለ ከተባለው ፊውዳል ጋር ይገደላል። የሁሉም ክስ ግን የመሬት ይዞታን መሻሻል በመቃወም ነው። የታጋዩን ያለፈ ታሪክ የማያውቁ ሁሉንም ነገር ፊውዳሎች ላይ እንደተወሰደ እርምጃ አድርገው ይወስዱታል። በዚህ መንገድ ነበር ማወናበዱ የሚካሄደው። ደምሴ ከበደ በእውነት ጉቦ ይቀበል አይቀበል ማን ተጨንቆ ያጣራል? ቢጨነቅስ ስንቱ? በኤችቪ ስኳር ፋብሪካ ማከፋፊያ ኮርፖሬሽን ውስጥ ደምሴ የነበረውን የሽያጭ ኃላፊነት ቦታ ለመውሰድ በሚቀናቀነው ደርግ ውስጥ ዘመድ በነበረው ወደረኛ ሰራተኛ በቀረበበት ክስ እንደነበር የዚሁ የሁለተኛ ደረጃ ትምህርት ቤት ምሩቅ የሆነው ጓደኛቸው መሰረት በሌለው ክስ መረሸኑ የሥራ ባልደረቦቹን ክፉኛ እንዳስደነገጣቸው ሊታወቅ አይችልም። የሐሰት ክሶች፣ የበዘፈቀደ እስራቶችና ግድያዎች የደርግ ባህሪ መግለጫዎች ነበሩ። መይሶንም ሟጭሮ የተነሳበትን የምልመላ ዘመቻ ያልተቀበሉትን ምሁራንና ሰራተኞችን ለመቅጣት ይህንኑ ዘዴ ነው ሆይ ሆይ ሲል የነበረው። ስለሆነም እስር ቤቶች እየሞሉ ደምም እየጎረፈ መጣ። በሐምሌና ነሐሴ 1968 ዓ.ም ከትግራይና ከወሎ የተያዙ ተማሪዎችና መምህራን በሚስጥር ተገደሉ። የሁሉም ክስ የኢህአፓ አባላት ናችሁ የሚል ነበር። በሐምሌ ውስጥ የመኢሶንና የወዝሊግ መሪዎች ተጨማሪ የኢህአፓ መሪዎችና አባሎች ስም ዝርዝርና ኢህአፓም የሚደመሰስበትን የስር ነቀል ዘመቻ እቅድ ለደርግ አቀረቡ። ነሐሴ 1968 ዓ.ም ላይ በአዲስ አበባ ብቻ ሳይሆን በሌሎችም የአገሪቱ ክፍሎች ማለትም በብዙ የሸዋ ክፍሎች፣ በሐይቆችና ቡታጅራ፣ በይፋትና ጥሙጋ፣ በጨቦና ጉራጌ፣ በከፋ ጅማና አጋሮ፣ በሲዳሞ በወላይታን ከምባታና ደራሳ፣ በወለጋ ቄለም አውራጃ ውስጥ፣ በወሎና በትግራይ፣ በሐረርጌ በተለይ በሐረር ድሬዳዋ፣ ባለማያ ገለምሶ አስ በተፈሪ ወዘተ የሚፈጸመው ግፍ እየከፋ መጣ። ያልተነካ ክፍለ ሀገር አልነበረም። ያልተዳሰሱ ከተሞች ጥቂቶች ናቸው። ደረጃው ይለያይ እንጂ ያልተለከፈ የሀገሪቱ ማዕዘን አልነበረም። ሐምሌና ነሐሴ 1968 ዓ.ም በአዲስ አበባና በሌሎች ከተሞች የነበረው ሁኔታ ጭንቀትና ጥበት የሰፈነበት ነበር። ሐምሌ 1968 ዓ.ም ላይ ኢህአፓ የሚፈጸመውን ግፍ በማውገዝና የደርግንና የመኢሶንን የጦርነት እቅድ በማሳወቅ መግለጫ አወጣ። በተጨማሪም በእስራኤል የሰለጠነው ነበልባል የተባለው ክፍለ ጦር በሙሉ የተጠንቀቅ እዝ ላይ እንደነበርና በአዲስ አበባ ላይም ለመሰማራት የታቀደ እንደነበር ግልጽ ተደርጓል። በዚህ ጊዜ ውስጥ የላዛሬዲስ ጥጥ ፋብሪካና የመተሐራ ስኳር ፋብሪካ ላባደሮች የሥራ ማቆም አድማ አደረጉ። የኤርትራ ወታደሮች አሁንም እንደገና የኤርትራው ጦርነት በሰላማዊ ውይይት እንዲፈታ፣ የኢትዮጵያ ሕዝብም ስልጣን እንዲረከብ የሚል ጥያቄ ለደርግ አቀረቡ። በስውር የሚዘጋጁ የአየር ኃይልና የጦር ኃይሉ ጽሑፎች አምባገነናዊውን ወታደራዊ አገዛዝ አውግዘው ጻፉ። ከደብረ ዘይት አየር ወለዶች አመጹ። አመጻቸው በኃይል በነበልባል ጦር ቢፈታም ብዙዎች ከነጥጥቃቸው አመለጡ። የጅጅጋዎቹ ወታደሮች በሜይዴ 1968 ዓ.ም እንዳደረጉት ሁሉ ተቃዋሚ ወገኖች ላቀረቧቸው ዴሞክራሲያውያን ጥያቄዎች ድጋፋቸውን ገለጹ። ደርግም ስራ አልፈታም ነበር። ሐምሌ 8 ቀን ብቻ ወደ 1000 የሚጠጉ ተማሪዎች ታሰሩ። የታጋይ ላባደሮችና መሪዎቻቸውን ከቤት ቤት ማደኑ እየጨመረ ሄደ። መኢሶንና ወዝሊግ ባወጡት የስም ዝርዝር እየተረዳ የሰው መያዙ ነገር ተስፋፋ። አጋሮ ውስጥ ተማሪዎች፣ መምህራን እንደተጨፈጨፉ ተዘግቧል። የመንግስት ሰራተኞች በተለይም በመሬት ይዞታ ውስጥና በስዊድን የገንዘብ እርዳታ ይካሄዱ የነበሩ የእርሻ ፕሮጀክቶች ዋዱ ካዱ ውስተና ኢፒድ ውስጥ ይሰሩ የነበሩ ዋና ኢላማዎች ተደረጉ። ብዙዎች ተሰወሩ። በደርግና በመይሶን የታዘዙ ወታደሮች በተሰወሩት ምትክ ዘመዶቻቸውን አሰሩ። ባጭሩ ነሐሴ 1968 ዓመተ ምህረት አይነ ግቡ ተገልጦ ጦርነቱ ቁልጭ ብሎ ወጣ። ደርግ ከግፍ አገዛዝ ጋር እየተመሳሰለ ከመምጣቱ የተነሳ የቀደመ ትርጉሙን አጥቶ ጭካኔና እንዳሻ ማድረግን የሚገልጽ ሆነ። ደርግ ለወዳጁ እሳት ይዟል በጁ የሚለው የህዝብ አባባል ከዚህ የመጣ ነው። ማንም ይሁን ማ ለደህንነቱን ዋስትና አልነበረውም። 1967 ዓመተ ምህረት ደርግ በግራም በቀኝም ገደለ። 1968 ዓመተ ምህረት ከሐምሌ እስከ ነሐሴ ድረስ ባለፉት ገጾች ባልተሟሉ ዘገባዎች ቢሆንም አጉልተን ለማሳየት እንደሞከርነው ያልተቋረጠ ግድያ አካሂዷል። መስከረም 1969 ዓመተ ምህረት ላይ የተቀየረው የደርግ ጠባይ አልነበረም። የተቀየረ ነገር ቢኖር የሽብሩ ደረጃና የግፉ ይዘት አዲስ ገጽታ መያዙ ነበር። ይበልጥ መስፋፋትን ይበልጥ መፈራራትን አመጣ። ደርግ ስልጣን ከያዘበት ጊዜ ጀምሮ እስከ መስከረም 1969 ዓመተ ምህረት ግፍና ሽብር ከኢትዮጵያ አልተለየም። በኋላ ከተከተለው ጋር ሲወዳደር አነስተኛ ነበር ሊባል ይችላል። ግን ዞሮ ዞሮ ከሽብርነት አልዘለለም። ይህ ነው እንግዲህ ደርግና ለሱም የሚያጋፍሩ ተቃዋሚውን ወገን ከመስከረም 1969 ዓመተ ምህረት በኋላ ራሱን ወደ መከላከል በመሄዱ ለመወንጀል በሚያደርጉት ሙከራ ሊሸፋፍኑት የሚፈልጉት መራራው ሐቅ። ምዕራፍ 4 ምን ምርጫ ምን ግትርነት። ያም ምርጫ ነው። ዛፉ ላይ ሆኖ ከበላዩ የተቆጣ ነብር ከበታች የተራበ ጅብ ያፋጠጡት ሰው ምርጫዎች አሉት። ዝም ብሎ መበላት ወይም ወደ ላይ ከፍ ወደ ታች ዝቅ ብሎ ጠላቱን መግጠምና ከመበላት ራሱን ማዳን ነው። ንጉሠ ነገሥቱ ከወረዱ በኋላ የኢትዮጵያ ሕዝብ የገባው ተመሳሳይ ምርጫ ውስጥ ነበር። የደርግን አገዛዝ ጸጥ ብሎ መቀበል ወይም እሱን መታገል። ማን መበላት ይፈልጋል? ስለሆነም ሕዝቡ መታገልን መረጠ። ይህንንም በማድረጉ ከተጠበቀው የደርግ መቅሰፍት በተደራቢ በግትርነትና አብዮቱን ዳምጠኝ ብሎ የመጠየቅ ያህል ነው ብለው ክስ ከሰነዘሩበት እንደ ኦታዌና ፒተር ሽዋብ ከመሳሰሉት የውጭ ኤክስፐርቶች የተወረወረ የመርዝ ብዕርና የማብጠልጠል ውርጅብኝ አረፈበት። መቼም ከሳሾቹ ኢላማቸው ግራውን ብቻ ወይንም ኢሃፓን ብቻ የሚመለከት ነው ሊሉ ይችላሉ። ግን እነዚህ በዚያን ጊዜ እነማን ነበሩ? በዚያን ጊዜ ደርግን ይቃወም የነበረው ማን ነው? በደርግና በሰራተኛ ተማሪ ምሁር መካከል የነበረው መቆራረጥ ገና ከጠዋቱ ግልጽ ነበር። እንዲያው ለመሆኑስ በየካቲት አብዮት ግንባር ቀደም ሚና የተጫወቱት በኃይለ ሥላሴ ጊዜም እንኳ በሐቅ አብዮታውያን ነበርን ለማለት የሚችሉ ኑረው ብቅ ያሉት መኮንኖች ሳይሆኑ እነዚሁ ሰራተኛ ተማሪ ምሁር አልነበሩምን? ከፖለቲካው ፍጭት አንጻር ሲታይ ሕዝቡ፣ ሰራተኛው፣ ተማሪው፣ ምሁሩ ወዘተ ነበር ወታደራዊውን አምባገነን መንግሥት የተጋፈጠው። በኢትዮጵያ ምናልባትም እንደዚሁ ባሉ አገሮች በዋናው ከተማ የሚደረግ የፖለቲካ ተቃውሞ በመላ አገር ውስጥ ከፍተኛ ተደማጭነት አለው። ይህም ተደማጭነት ከከተማው ነዋሪ ከሰራተኛው ወይም ከተራማጅ ምሁሩ ነፍስ ወከፍ ቁጥር እጅግ ልቆ የሚሄድ ነው። ደርግ ከሰራተኞች ከተማሪዎችና ከምሁራን ጋር በከተሞች ውስጥ መቆራረጡ ወደ ገጠሩም ዘልቆ ያስገመገመ ሲሆን የመንግስት ሰራተኞችና የዲሞክራሲያውያን ወታደሮች ተቃውሞም አስተጋብቶ ነበር። በአብዛኛው ለዲሞክራሲያ ለኢሃፓ ድጋፍ የነበራቸው ዘማች ተማሪዎች ጸረ ፊውዳል ትግል ለማፋፋምና ይህንንም ትርጉም ካለው ነጻነትና ስልጣን ጋር ለማቆራኘት ራሳቸውን ከአርሶ አደሩ ጋር አዛመዱ። በሌላም አነጋገር አንዳንድ የውጭ ተቺዎች የመጠቁ ምሁራን ተቃዋሚዎች በከተሞች አካባቢ ብለው የጠሯቸው ራሳቸውን የነጠሉ የመጠቁ ምሁራን ሳይሆን የአብዛኛው ህዝብ አንደበት እንጂ ነበሩ። የመሬት ይዞታው መሻሻል ህዝባዊ ጥያቄ ላይ የተመሰረተ ስለነበር ለጊዜው የተወሰነ የአርሶ አደር ክፍልን ሊያረጋጋ ችሎ ነበር። ግን ደርግና አርሶ አደሩ እርስ በርሳቸው ከቶም የሚጣጣሙ አልነበሩም። ደርግ ቦናፓርቲስታዊ ለመምሰል አስቦ ከነበር ነገሩ አከራካሪ ነው፣ በራሱ ቅዠት ተታሎ ነበር ማለት ነው። የሰሜን አርሶ አደሮች በመሬት ይዞታው መሻሻል ያገኙት ፋይዳ ከሞላ ጎደል አልነበረም። የደቡቦቹም ቢሆኑ ምንም እንኳ ፊውዳላዊው ስርዓት መወገዱን ቢገነዘቡም ጭቆናው ግን እየገረረ መምጣቱን ለማየት ረጅም ጊዜ አልፈጀባቸውም። ደርግን ተቃውሞ የቆመው ወገን ሰላማዊ መንገድን ነበር የተከተለው። የኢሃፓ የ1967 ዓመተ ምህረት የፖለቲካ ፕሮግራም እንኳን በመቅድሙ ላይ የሚከተለውን አስፍሯል። የሰራተኛው ህዝብ ዴሞክራሲያዊ መብት ከተከበረ ኢሃፓ የመጨረሻ ዓላማውን ከግቡ ለማድረስ ዴሞክራሲያዊ በሆነ መንገድ ይታገላል። እነዚህ መብቶች ከተገፈፉ ግን አብዮትን ለማራመድ አስፈላጊና ተገቢ የሆነውን የትግል ዘዴ በመቀየስ በተግባር ያውላል። ኢሃፓ ወይም ህዝቡ አይደለም ደርግን ጸረ ዴሞክራሲ እንዲሆን የተነኮሰው፣ ደርግ ራሱ ነው ሰላማዊ የፖለቲካ ተቃውሞ ሊገለጽባቸው የሚችሉባቸውን መንገዶች ሁሉ የዘጋው። የማህበር መብታቸው የተነፈጋቸው፣ በሰላማዊ ሁኔታ ተቃውሟቸውን የሚያሰሙበት መንገድ ግድያና እስራት ያስከተለባቸው ሰራተኞች ከመሰናዘር ሌላ ምርጫ የላቸውም። መቼም ሌላው ምርጫ ደግሞ ባርነት ነው። ግን ከባርነት ሞት ይሻላል ብሎ የተነሳው የኢትዮጵያ ህዝብ ይህን ባለመቀበሉ እንደ ጥፋት አይቆጠርበትም። ግትርነት የተባለው ተቀጥላ ደግሞ ተገቢ ቦታው ከአምባገነናዊ ደርግ ሰፈር ነው። ህዝቡ ተንኳሽ አልነበረም። ወደ ጠብ እንዲያመራ ከሉዓላዊ ግቦቹ ይደርስ ዘንድ ህገወጥ የትግል መንገዶችን እንዲመርጥ ተተነኮሰ እንጂ ሳንሱር አንድያውን ገድግዶ ይዞ በስውር የሚረጩ ወረቀቶች ተትረፈረፉ። ፓርቲዎች ታገዱ። ፓርቲዎች ወደ ህቡዕ ህላዌ ተገፉ። ሰላማዊ ተቃውሞዎች ተከለከሉ። የሥራ ማቆም አድማ ተስፋፋ። ማሰር፣ መረሸን ከዳር እስከ ዳር ደካ። ራስን መከላከልም የግድ ሆነ። ደርግ የጨመተ ተቃውሞን እንኳን አልፈለገም። ከቶውንም ምንም አይነት ተቃውሞ አልፈለገም። ሁኔታዎች እንዳሳዩት ምሁራን ግብረአበሮቹን እንኳ አልማራቸውም። የወታደራዊ መንግስት ተሽከርካሪ የአመፃ ጎማ በመንገዱ ላይ ያገኘውን ተቃውሞ ሁሉ ለመዳመጥ ነበር የተንቀሳቀሰው። ከበስመ አቡ አደጋውን የተመለከቱት እድገቱን መገደብ መረጡ። በራሳቸው የግል ጥቅም ታውረው የተደናቆሩት ግን አጠቃላይ የሁኔታውን ስዕል መማተር ተስኗቸው ራሳቸውን ከደርግ ጋር በማጣበቃቸው ጊዜው ሲደርስ እዚያው ተደቆሱ። አንድ መንግስት ርትዕ ያለው ስልጣኑን የሚቀዳጀው ከሚያስተዳድረው ህዝብ ፈቃድ መሆን አለበት። ይህ የኢሃፓ ጥቅስ አይደለም። ይህ ፈቃድ በሌለበት የሽብር አገዛዝና አምባገነንነት የበላይነቱን በያዙበት ሁኔታ ህዝቡ ወደ አመጽና ወደ ጠመንጃ ከመሄድ ሌላ ምርጫ አይኖረውም። ደርግ የሰላማዊ ተቃውሞ መንገዶችን በሙሉ ከመዝጋቱም ሌላ ተቃውሞውን ኢትዮጵያዊነትን የሚጻረር አስመስሎ ለማቅረብ ሞከረ። እንዲህ አይነቱ ተቃውሞ እንዳልነበረ ንጉሠ ነገሥቱን ያወረደ፣ እግረ መንገዱንም ለራሱ ለደርግም ስልጣን ላይ ለመውጣት መንገድ የጠረገ በእነዚያ በየካቲቱ ቀናት ውስጥ ደርግ የንጉሠ ነገሥቱን ስህተት ሊደግም አልፈለገም ነበር ማለት ይቻላል። ግን ይህም ደግሞ እንደረጁት ንጉሥ ሁሉ አምባገነን እንደነበረም ያመለክታል። ዴሞክራሲያዊ መብቶችን ከገደበና በማያፈናፍኑ አዋጆች የሚካሄድ አገዛዝ ከመሰረተ በኋላ ደርግ የሕዝብ አደራጅ ጊዜያዊ ጽሕፈት ቤትን አቋቋመ። ግን በሐቅ ላይ የተመሰረተ የፖለቲካ ቡድኖችና ፓርቲዎች ትስስር አልነበረም። ደርግ የሕዝብ አደራጅ ጊዜያዊ ጽሕፈት ቤትን ያሰበው ርዕዮተ ዓለማዊ ፖለቲካዊና ድርጅታዊ የፖሊሲ ኃይል እንዲሆነው ነበር። ደርግ ስለ ተራማጆች የህብረት ግንባርም ላፉ ያህል ማውራቱ አልቀረም። ይኸው ግንባር ግን ሐቅን ተመርኩዞ እንደዚያ ላለ ለተለያዩ ኃይሎች አገር አቀፍ ዴሞክራሲያዊ መተባበር መንገድ አልጠረገም። ደርግ ለተቃዋሚ ወገኖች ቢሮክራሲያዊ የስልጣን ቦታዎችን በመለገስ በጥቅማ ጥቅም ለመግዛት ሞክሮ መይሶን በመሃሉ ሲታለል ይሃባል አልዳዳውም። ደርግን የታገሉቱ የሚፈልጉትንና የማይፈልጉትን ያውቁ ነበር። ደርግ የገጠማቸው ወደረኞቹ ከታሪካዊና አብዮታዊ ትግል በኋላ ይበልጥ የነቁና የተጠነቀቁም ኃይሎች መሆናቸው ክፉ ድል ሆነበት። ተቃዋሚው ወገን ወዲያውኑ ወደ አመጽ ተሸጋግሮ ቢሆን ኑሮ ሰላማዊውን የትግል ፋና መሞከር ነበረብህ ብሎ በማመልከት ሊወቀስ ይገባ ነበር። ግን ተቃዋሚው ወገን የሰላማዊውን የተቃውሞ ፋና ይዞ ለመጓዝ ሞክሮ ያገኘው መልስ እጥፍ ድርብ ግፍ ነበር። ማን ነው እንግዲህ ቆሽቋሹ? የትኛው ነው ግትሩ? ይልቅስ ጭብጡ ሁኔታ ሁሉ የሚያመለክተው ደርግ ጨርሶ እንደተጠላና እሱ ራሱም አሳምሮ ያውቀው እንደነበር ነው። በዚያን ጊዜ አሁንም ቢሆን አንዳንዶች እንደሚሉት ደርግ ተወዳጅ ቢሆን ኖሮ በተቃዋሚ ወገን የፈለገውን ያህል ቅስቀሳ ቢደረግ ህዝቡን ሊያነሳበት ባልቻለ ነበር። የኑሮ ሁኔታ ያረካው አንድ ህዝብ በቀላሉ ላመጽ አይነሳሳም። እንዲያውም በተቃራኒው የለውጥ ተስፋ እንኳ ህዝብን እንዲታገስ ያደርገዋል። ሀብተ ነቢብ የተሰጣቸውና የመሳሰሉት በቀላሉ ህዝብን ወደ አመጽ ሁኔታ አነሳስተው ይከቱታል ብለው የሚያስቡ ህዝቡ ከመንግስት ጋር ያለው ቅርበት ያን ያህል በሆነበት ሁኔታ እንኳ የፖለቲካ ቅስቀሳ አስቸጋሪነቱን አያውቁትም። ህዝብ በድሉ ረክቶ ለወታደራዊው መንግስት አጨብጭቦ የአድሃሪያንን ረሸና ደግፎ ያንቋቅ የሚለውን የግዙነት ኑሮ መኖሩን በቀጠለ ነበር። ግን ያን ቢያደርግ ኑሮ ደርግን ተነኮስክ ብለው የወነጀሉቱ እነዚያው ሰዎች በዚህ ሁኔታ ደግሞ ለአምባገነኖች ዝም ብሎ የሚገዛ ሞኝ ደንቆሮ ብለው መዝለፋቸው አይቀርም ነበር። ሆኖም ኢትዮጵያውያን ይታገሉ የነበሩት የውጭ ሰዎችን ለማሳመን ወይም የነሱን በጎ ፈቃድ ለማግኘት ስላልነበር ጥያቄው አላስጨነቃቸውም። ለውጥ ፈለጉ፣ እሱንም ለማግኘት ተገቢ በመሰላቸው መንገድ ተራመዱ። የተከፈለው ዋጋ ያለ ጥርጥር ከፍ ያለ ነበር። ግን እኮ ነጻነት ያለ ዋጋ አይገኝም የሚለው አነጋገር የዋዛ አይደለም። ምናልባት ተቃዋሚው ወገን በተለይ ኢሃፓ ደርግን ያስገዝፈው ለነበረው ልክፍት በጣም የማይጋለጥበትን ስልት መቀየስ ነበረበት ማለት ይቻላል ያስኬዳልም። ግን የመዋጋትን የመታገልን ፍጹም አስፈላጊነት አለ የሚያሰኝ የሚያሳምን ክርክር ሊቀርብ አይችልም። ኢትዮጵያ ውስጥ ወይም አፍሪካ ውስጥ በአጠቃላይ ማለት ይቻላል ለዲሞክራሲ የሚደረገውን ትግል ከሀገሪቱ ድጁ ሁኔታ ባህልና ልምድ ጋር ያልተዛመደ ኮስሞፖሊታን ወይም ከሁኔታዎች መጥቆ የሚገኝ ኤሊቲስት ነው በሚል ሰበብ በማስተካከር የሚመለከቱት አያውቁትም አላወቁትም በልባቸው ዘረኞች ናቸው ብለን ልንጠረጥር የተገባን ነው። የጀርመን ናዚዎች ከነሱ አንዱ ባርበኞች በተገደለ ቁጥር በማዕገታቸው ከነበሩት ታጋቾች ውስጥ በብዙ መቶ የሚቆጠሩትን እያወጡ ይረሽኑ ነበር። ግን የናዚ ወረራን አሻፈረኝ ብለው በተጋፈጡት ላይ ውግዘት ያስፋፋባቸው መጽሐፍ ፈጽሞ አንብበን አናውቅም። ታይም መጽሔት ኋላ ቀር ኢትዮጵያውያን የሙሶሎኒቱን የተለጠነች ጣሊያንን ሊዋጉ መሞከራቸው ብሎ ማሾፉ ይነገራል። የሆነ ሆኖ ጸረ ፋሽስት ወረራን በመቃወም በሚደረጉ ትግሎች ላይ የሚሳለቁ የኋላ ኋላ ስም ይተርፋቸዋል። ስለ ሰላማዊ ትግል ይቅርና የጠመንጃ ትግል ጉዳይም እንኳ ሲመጣ ሁለት መመዘኛ ሲቀርብ ይታያል። የአፍጋን ሙጃሂዲኖች በመዋጋታቸው ሶቪየቶቹን እየተነኮሱ ነውን? በርግጥ ሶቪየቶቹ በአገሪቱ ላይ ከፍተኛ ጉዳት እያደረሱ ነው። ታጋዮቹ ጠመንጃዎችን ጥለው ትግላቸውን ቢያቆሙ ምናልባትም መንደሮች ላይ ቦምብ እያወረዱ ድምጥማጣቸውን ከማጥፋት ይገቱ ይሆናል። ነገር ግን በአፍጋኖችና በሌሎች ነጻነት ወዳድ ህዝቦች አይን ሲመለከቱት ምን አይነት አፍጋኒስታን ነው የምትሆነው? በሺዎች የሚቆጠሩ ኬንያውያን ለነጻነታቸው ሞቱ። ያን በማድረጋቸው ምንም እንኳን የተሟላ ነጻነት ባያገኙም መልካም አደረጉ። ለሩቅ ተመልካች ምርጫ ይታይ ይሆናል። ቀረብ ብሎ ከቀየው ገብቶ ለታዘበው ግን አምባገነናዊ አገዛዝ ሲያጋጥም ካንዲት በስተቀር ሌላ አማራጭ እንደሌለ ገሃድ ይሆናል። እሱም ተገቢ በሆነ መንገድ ሁሉ መታገል ነው። የተባለትን ኮሳ ዴሞክራሲያዊ መንግስቱን ወደ ፋሽስታዊ መንግስት አይለውጣውም። ይህማ ቢሆን ኖሮ የ1970ዎቹ አውሮፓ በተለይ ጣሊያን፣ ስፔን ወዘተ ፋሽስታዊ አምባገነኖች በሆኑ ነበር። ህዝባዊ ተቃውሞ ህዝባዊ መንግስትን ህዝባዊ ያልሆነ እርምጃ እንዲወስድ አይገፋውም። እንዲያውም የህዝብን ድምጽ እንዲያዳምጥ ነው ሊያደርገው የሚገባው። ደርግ ሀብሎ ሲነሳ አምባገነን ነበር። በሰላማዊ መንገድ የሚቀርብ ቅሬታን ለመስማትም ሆነ ተቃዋሚዎችን ለማለት ዝግጁ አልነበረም። በአፍ ያሳየ የነበረው አባታዊ ገጽታ በውስጡ ጭካኔ የተመላበትን አምባገነናዊነት ሸፍኖ የያዘ ነበር። ምናልባትም በአንዳንድ የውጭ ሰዎች አይን ደርግ ለኢትዮጵያውያን የተገባቸው ነበር። ተወደደም ተጠላም ኢትዮጵያውያን ግን ከደርግ የተሻለ እንደሚገባቸው ያስቡም ያምኑም ነበር። ዓላማቸውን ከግብ ለማድረስ ከነገረ ቀደም ጠመንጃ አላነሱም። ደርግ ግን አፍኜ ካልገዛኋችሁ ብሎ ጠመንጃውን አቀናባቸው። ታዲያ ጸጥ ብላችሁ ተደምሰሱ ብሎ የሚወቅሳቸው ማን ነው? ለዲሞክራሲ ያደረጉት ትግል ኩራትን ከሚያንጸባርቁበት የታሪክ ምዕራፎቻቸው እንደ አንዱ ሆኖ ገና ይወጣል። ከዚህም የተነሳ ደርግና ደግዳጊዎቹ ስሜታቸው እንደደነዘዘና እንደ ጨካኞች ወይም ቅጥረኞች ኃላፊነትም እንደማይሰማቸው ሆነው ይታያሉ። ክፍል 2 ምዕራፍ 1 እርከን 1 ኢላማው ታወጀ። የ1969 ዓመተ ምህረት የዘመን መለወጫ ለህዝቡ ያመጣው ብስራት የለም። ደስታ የተፈነበት አዲስ አመት እንዲሆን መመኘት ከመቼውም ጊዜ በበለጠ ከልብ የሚጓጉለት ቢሆንም የሚገጣጠም አልሆነም። ምክንያትም ነበረው። በዚሁ አውደ አመት ወታደራዊ መንግስት ኢህአፓን በስም ጠርቶ እንደ ቁጥር አንድ የህዝብ ጠላት አድርጎ በማቅረብ በሬዲዮ የይፋ መግለጫ ሰጠ። መግለጫው ኢህአፓ ላይ በጣም ከሚቀፉ ክሶች አንስቶ መሳለቂያ ሊሆኑ እስከሚችሉ አይነት ድረስ ያሉትን ቆለለበት። የእርሻ ምርት መቀነስ፣ የእህል መበላሸት፣ የአርሶ አደር አመጽ፣ የሸቀጣ ሸቀጥ ዋጋ መጨመር፣ የመለዋወጫ ዕቃ መታጣት፣ በየፋብሪካዎች ማሽኖች መሰባበር፣ የሰራተኞች የኑሮ ደረጃ ማሽቆልቆል፣ ሰራተኞች የሥራ ማቆም አድማ ማድረግ፣ የተማሪዎችና የመምህራን ሰላማዊ ሰልፎች ማድረግ፣ የአውሮፓ የወደብ ሰራተኞች ወደ ኢትዮጵያ የሚገባ የድርቅ እርዳታ መርከብ ላይ ለመጫን አሻፈረኝ አሉ መባል፣ የሽርሙጥና መስፋፋትና ሌሎችም የችግር ጓዞች የኢህአፓ ሥራዎች ተብለው ተደረደሩ። አዋጁ ለብዙ ሰው ዱብዳ አልሆነበትም። ምክንያቱም የግፉ መጠን በሐምሌና በነሐሴ ከመጨመሩም በላይ ኢህአፓም ራሱ ደርግና መይሶን ለጦርነት ዝግጅት እያደረጉበት እንደነበር ገልጾ ነበርና በደንብ የተቀነባበረ የፕሮፓጋንዳ ወጀብም ምንም ጥርጥር ውስጥ የሚቀር አልነበረም። የብሔራዊ ልማት እድገት ሚኒስቴርን የቀድሞ ሚኒስትር ባሻጥር ወንጀል ለመክሰስ ጭብጥ ለማቅረብ ሲባል የተዘጋጀውን ፊልም ማላከኪያ በማድረግ የኢህአፓን የኢኮኖሚ ወንጀል ለማረጋገጫ ብለው በቴሌቪዥን አሳዩ። ፊልሙን ቀደም ብለው ያዩት የንግድ ምክር ቤት አባላት ብቻ ነበሩ ቅራኔውን ልብ ሊሉት የሚችሉት። ያም ግድ አልነበረም። መይሶንና ሌሎች ከደርግ ጋር የተሻረኩ ቡድኖች ኢህአፓን እንደ አናርኪስት፣ ትሮትስካይት፣ የሲአይኤ ወኪል፣ ፊውዳል፣ ፋሽስት፣ የኢትዮጵያ ጠላቶች ደጋፊ ወዘተ አድርገው ለማሳየት ተረባረቡ። የተውት ስድብ፣ የገደፉት ክስ አልነበረም። ለመንግስቱ ድክመትና ችግር ማመካኛ አዲስ ዳውሰላ የተገኘ መሰለ። የፊውዳሎችና የመሳፍንት ፓርቲ ብሎ መይሶን ተንጨረጨረ። የመሳፍንቱ ወንድ ሴት ልጆቻቸው የሞሉት እዚያው መይሶን ማዕከላዊ ኮሚቴ ውስጥ እንዳልነበርና ቢሆንም እንኳ ይህ ከጉዳይ የሚገባ ይመስል ኢህአፓ እንደ ጸረ አብዮት እንዲታይ መደረጉ እየታወጀበት የነበረውን የከረረ የግፍ እርምጃ ማጠየቂያ ነበር። ደርግና መይሶን ከዚህ ወይም ከዚያ ያልሆነ መሃል ሰፋሪ ሊኖር አይችልም አሉና መሃል ሰፋሪ የስድብ ቃል የወንጀል አድራጎት ሆነ። ፖለቲካ የማይነካካቸው ብዙ ምሁራን በኋላ እንደደረሱበት ከመይሶን ባለመወገናቸው የደምስሰው የስም ዝርዝር ውስጥ ስማቸው መግባቱ ሲታይ ደርግና መይሶን ከኛ ያልወገነ ሁሉ ከኢህአፓ የወገነ ነው የሚሉ መሰሉ። በይፋ የታወጀው ሽብር ህመም አንድ እነሆ መስከረም 1969 ዓመተ ምህረት ተጀመረ። በአመቱ ውስጥ የካቲት ላይ መጠኑ እየጨመረና አረመኔያዊ እየሆነ በመምጣት ቀለሙን ለውጦ መደበኛው ቀይ ሽብር ለመሆን በቃ። በመስከረሙ ሽብርና ተከትሎ በመጣው ቀይ ሽብር በሚሉት መካከል በአይነት ልዩነት አልነበረም። ለውጡ በእውነት የቁጥር ብቻ ነበር። ጸረ ኢህአፓ ጦርነት በኦፊሴል ደረጃ መታወጁ የቀደመውን የግፍ መጠን በደረጃ ከፍ ከማድረጉም ጋር ቀይ ሽብር የወረሰውንና ያስፋፋውን አዳዲስ ገጽታ አምጥቷል። የመይሶን ምክር ላልተለየው ደርግ ግን ልዩነቱ ከበድ ያለ ነበር። የራሱን ሽብር ቀይ፣ የተቃዋሚዎቹን የራስ መከላከል እርምጃ ደግሞ ነጭ ሽብር ብሎ በመሰየም የቦልሸቪኩን ተመክሮ በማጣቀስና እዚያም ከነበሩት የአብዮት ኃይላት ጋር በማወናደር ሆን ብሎ መልእክት እያስተላለፈ ነበር። በዚህም መሰረት ጠላቶች በመገናኛ ብዙሃን እንደ ትሮትስካይቶች፣ ዴኒኪንስ፣ ነጭ ዘቦችና ኮልሻኮች ወዘተ ተመስለው ታዩ። ኢህአፓ ላይ የጦርነት አዋጅ ከታወጀ በኋላ የፔፕሲና የኮካኮላ የሞዝ ቦልድ የአዲስ ጎማ የጨርቃ ጨርቅና የሌሎች ፋብሪካዎች ሰራተኞች የባንኮች የኢትዮጵያ አየር መንገድ የቴሌፎን መገናኛ ሰራተኞች ወዘተ ተማሪዎችና ምሁራን ተለቀሙ። በእስራኤል የሰለጠነው የነበልባል ቡድን ወደ አዲስ አበባ እንዲመጣ ተደርጎ በማፈሱና በሚፈጸመው የግፍ አድራጎት እንዲተባበር ሆነ። ምንጠራ የተካሄደባቸው ቀበሌዎች የፍርድ ሰው አካሎች እንዲያቋቁሙና እዚያው በዚያው ፍርድ እንዲሰጡ ስልጣን ተሰጣቸው። ቀበሌዎች የራሳቸውን እስር ቤቶችና የፍየል ማዕከላት ከፈቱ። የመስከረም ሁለት ክብረ በዓል ንጉሱ የወረዱበት ያፓን ይበልጥ ለማውገዣ ዋለ። ግብታውያን የሆኑ የተቃውሞ ሰልፎችም በኃይል እንዲበተኑ ተደረገ። ያለምንም ማስታወቂያ በአዲስ አበባ ውስጥ ከቤት ቤት ፍተሻ ተደርጎ 14 ሰዎች መገደላቸው ሲዘገብ ብዙ ወጣቶችና ተጠርጥረው የጠፉባቸውን ሰዎች ቤተዘመዶች በከበቡበት ወቅት ወታደሮቹ የመድፈር ወንጀል ፈጸሙ፣ ዘረፉ። ከአዲስ አበባ ጥቂት ኪሎ ሜትሮች ወጣ ብሎ ከሚገኘው ከሰበታ አካባቢ የጅምላ ቀበራ የተካሄደበት የ22 ሰዎች የተቆራረጠ አስከሬን የያዘ መቃብር ተገኘ። ጥልቀት ከሌለው ከዚያ መቃብር ጅቦች አስከሬኖቹን አውጥተው ነበርና ሟቾቹ ሁለት ሴቶች ነበሩባቸው። እጃቸውን ወደ ኋላ ታስረው ከመረሸናቸው በፊት በፍየል ውስጥ ያለፉ እንደነበሩ ማየት ተችሏል። ቄራማ ጠገብ አዲስ አበባ ውስጥ እንዲሁ 30 አስከሬኖች የያዘ ተመሳሳይ የጅምላ መቃብር ተገኝቷል። የነኚህ የጅምላ መቃብሮች መገኘት እስረኞች በሚስጥር ማታ ማታ ይገደላሉ እየተባለ ይሰራጭ የነበረውን ልዩ ልዩ ወሬ ጭብጥነት ያለው አድርጎታል። በአዲስ አበባ የሚገኙ ነዋሪዎች የቁፋሮ መኪናዎችን የተደጋገመ የተኩስ ድምጽን እሪታና ጩኸትን ይሰሙ እንደነበር ተናግረዋል። ጦርነት ከታወጀ ከአንድ ሳምንት በኋላ አዲስ አበባና ሌሎች ከተሞች በሽብር ተፈጥርቀው ተያዙ። በመቶዎች የሚቆጠሩ በተለይ በአዲስ አበባ፣ በናዝሬት፣ በድሬዳዋ ወዘተ ተገደሉ። በሺዎች የሚቆጠሩ ተይዘው ታሰሩ። ሁሉም ማለት ይቻላል በፍየል የተፈዳዩ እስረኞች በየማታው በመድበል በመድበል ሆነው ከከተሞች ውጪ እየተወሰዱ ይገደሉና የጅምላ መቃብር ውስጥ ይደፉ ነበር። በዚህ በመጀመሪያው ወቅት እንኳን ሽብሩ በዘፈቀደ ነበር የሚካሄደው። ማንኛውም መንግስቱን የተቃወመ፣ መይሶንን የተቃወመ፣ መይሶን ላይ ያለው አመለካከት ከለብታ ያላለፈ ምሁር በተለይም ወጣት ሆኖ ታማኝነቱን ለደርግና ለመይሶን ማረጋገጫ ማቅረብ ያልቻለ ሁሉ ኢላማ ሆነ። ያባ በአብዛኛው ወጣት፣ መምህራን፣ ሰራተኞች ወዘተ የተደገፈ በመሆኑ እነዚህን ሁሉ ለመደምሰስ ውሳኔ የተላለፈ መስሎ ታየ። እንዲህ አይነቱን ፍራቻ በኋላ የሚያሳዝን ሐቅ ሊሆን መቻሉን ሁኔታዎች የሚያረጋግጡት ሆነ። መስከረም 9 ቀን በህዝብ አገልግሎት ክፍል የሚሰሩ ሰራተኞች በመፈጸም ላይ ያለውን ግፍና እየተባባሰ የሄደውን የሥራ ሁኔታ በሚመለከት ተቃውሟቸውን በማሰማት የሥራ ማቆም አድማ አደረጉ። ከመስከረም 11 እስከ 13 የአዲስ አበባ ልዩ ልዩ ቀበሌዎች ህዝብ የሚፈጸመውን ግፍ አስመልክቶ የተቃውሞ ሰልፍ አደረጉ። ሰላማዊ ሰልፎች በኃይል የተበተኑ ሲሆን ከ30 ያላነሱ እንደተገደሉ ታውቋል። ከመስከረም 11 እስከ መስከረም 21 ድረስ ከ200 ያላነሱ ሰዎች በወታደሮች የተገደሉ ሲሆን ብዙ አስከሬኖች ምኒልክ ሆስፒታል ማዕከላዊ ሞርግ ውስጥ ተቆልለው ነበር። እንደውም ለሽብሩ ኃላፊነቱን የሚወስደው ደርግ እንደነበር ግልጽ ነው። ሽብሩ መረን የተሰደደው ኢህአፓ ለሚያደርሰው ወታደራዊ ጥቃት አጸፋ መልሶ ለመስጠት ሳይሆን ያባንና ማንኛውንም ተቃውሞ ለመደምሰስ ነበር። ያባም ሆነ ማንም ተቃዋሚ በዚያን ጊዜም ሆነ ደርግ ጸረ ያባ ጦርነት ከማወጁ በፊት አንዲትም ጥይት ከተሞች ውስጥ ይጮህ አልነበረም። መስከረም 13 ቀን መንግስቱ ኃይለማርያም ላይ የተደረገው አድራጊነቱም ለኢሃፓ የተፈጠው የመግደል ሙከራ ከብዙ ሳምንታት የቀንና የማታ ግድያዎች የኢፋ ሽብርም ከተጀመረ ከ23 ቀናት በኋላ ነበር የተካሄደው። ደርግ ለግድያዎቹ ማጠየቂያ የሆነው ዘንድ የራስ መከላከል ክርክርን ሊያቀርብ እንደማይችል ግልጽ ነው። ኢሃፓ ግን ፍርዱ ነው። ለነገሩ የኢሃፓ የፖለቲካ ቢሮ ወደ ከተማ ታጥቆ ራስን መከላከል መረማመድ ማስፈለጉን የሚገልጽ የፖሊሲ መግለጫ ደርግ በእኛ ላይ ጦርነት አውጆብናል በሚል ርዕስ በጥቅምት ወር አውጥቶ ነበር። የዚህን ፖሊሲ የመጀመሪያው ሰለባ የሆነው የመይሶኑ መሪ ፍቅሬ መርዕድ የተገደለው በደርግና በመይሶን በየዕለቱ ለአንድ ወር የሚያሰቀቁ ግድያዎች ከተካሄዱ በኋላ መስከረም 22 ቀን ነበር። በሌላ ደረጃ ደግሞ የሁኔታዎች ሂደት በማጠናከር በኢሃፓ ላይ የተፈጸሙት ግድያዎች ደርግ ካካሄዳቸው የግፍ ግድያዎች ጋር ሲወዳደሩ ኢምንት ነበሩ ብሎ አፍን ሞልቶ መናገር ይቻላል። ይህ ግን አንዱን አመጽ ለመባረክና ሌላውን አመጽ ለማውገዝ አይደለም። ተጨባጩን ትተን ደርግ ራስን መከላከል ወይንም አጣፋ መመለስ የሚለውን ማመካኛ እንደ ትክክል እንውሰደው ብንል እንኳን የሱ ሽብር የትና የት ገደብ አልፎ የሄደ መሆኑ ጎልቶ ይታያል። አቁ እንዳሳየው ደርግ ራሱ ሽብሩን በቅድሚያ በመክፈት ኢሃፓን በማጣበብ ምቹ ባልሆነ የከተማ ሁኔታ ወደ ትጥቃዊ እርምጃ እንዲሸጋገር አስገድዶታል። በግፉ ሂደት ውስጥ ሁሉ የደርግ ጭካኔና መጻ ወደር የማይገኝለትና ኋላ ቀርነትን የሚያሳይ ነበር። ደርግ ኢሃፓን የህዝብ ጠላት ብሎ በማወጅ የድምሰሳ እርምጃውን ቀጠለ። ለሰላማዊ ተቃውሞ በግድያና ጭካኔ በተመላበት ሲየል መልስ ሰጠ። ደርግ ወደ አመጽ እንዲራመድ በመተንኮስ እንዲያርጎም መተንኮስ የለ። ኢሃፓን ለመወንጀል በሚያደርጉት ጥረት የደርግ አጋፋሪዎች ይህን ሀቅ የሽብር ዘመቻ ኢሃፓ ላይ የጀመረው ደርግ የመሆኑን ሀቅ ነው ለማለባበስ የሚሞክሩት።
እንባ ቋፉ ይድረቅ። ከህይወት ሰማይ ስር የግፍ ዘመን ጠብቶ ቡቃያን የሚያደርቅ በንቡጥ ወተት ዳይቶ ደመና ያስቀረ እሳት ድኝ ይወርዳል ይዘንባል ይወርዳል ደግሞ ከወዲህ ጫፍ ላይነጥላ አቀልል ንዳድ መከራን ቁጣና አላህችን ልባችን ይተክናል። ደማችን እንዳባይ እንባችን እንዳዋሽ ይወርዳል ይዘንባል ይዘንባል ይወርዳል። የመከራን ባህር በአለት ዘልድሎ ማዕበል በሚጋፉ ሁለት አንዶች ከፍሎ ስንት ወጀብ ገስጾ አቅሚዎችን ሰብሮ ደጋግሞ ያሻገረን በዳመና ግርዶሽ በደል ብርሃን ፋና ከባርነት አዘቅት ከተዋራጅነት ጉድ ከጥፋት ከልሎ የኢትዮጵያ አምላክ እኛን የባረከ እኛን ያስቀጠለ እርግጥ ከመንበሩ ዙፋኑ ላይ አለ። ግን ጆሮ ነፍጎናል ወይ ግራ ገብቶታል ጸሎት ልመናችን ተዛብቶ አንድነቱ ቢቀጥል ቢተለስል ከነገድ ከጎታ ከጎጥ ቢወርድበት ትርጉሙን አጥቶታል። እናም ቀን ያመቸው ያደራፋሽ ደርሶ ነቀርሳ ወያኔ ጉግማን ጉግ ዘረኛ ከጫንቃችን ነክሶ የሰውነትን ክብር ክፍ እየነደለ እንባችን ይፈሳል፣ ደማችን ይፈልቃል ባገኘው ማዕዘን። ሰዋችን ይሸሻል፣ ትውልዱ ይፈልሳል፣ የትብት ዘሩን ምድር ኋላው እያስቀረ፣ ኩራቱን ሸክፎ ወንዝ እያሳበረ፣ ንግር እንዳለበት ወሰን እየጣሰ ሀገር እየጣለ። ዋልጌ ከለማበት መፈጠር ክፉጣ፣ በጥቂቶች ድረስ እብሪት ልብ ሲያሳብቅ፣ ጽጋብ ልኩን ሲያጣ፣ ነጻነት ዘበት ነው ዜግነት ለበጣ። እናም ግፍ ይወርዳል ከጦቢያ ሰማይ ስር፣ የመከራ ዝናብ፣ የችግር በረዶ፣ የረሃብ ቸነፍር። ከነጌቶችማ ከጦር አለቆቹ ከወያኔዎቹ ከሰላዮቻቸው ወይ ከካድሬዎቹ ከልፍኝ ሳሩናቸው ከሚማግጡበት ከሚዋሰቡበት ተራውን ህዝብ ዝቅዝቅ ከዛገ ጣሪያው ስር ከሚያስተውሉበት ሰማይ ጠቀሳቸው ማር ወተት ይፈልቃል ብትና ነው ብታቱ ሰማያዊ ውስኪ የተኪላ ፓፎን ብረንዶና ጮማ የሚጠቀጥቁቱ ከምንድዋን ጎጆ ላስቲክ ጣሪያዎች ስር ለተኮለኮለው ለተፈለፈለው የሰው ማቲ ፍጡር ያውም በቀን አንዴ ከሂልተን ስራፊ ካላሙዲን ቡሌ ችርቻሮ ጉርሻ ከሳንሻይን ኡፋ የትራንስፎርሜሽን የአምስት ዓመት ቡፋ ደብልቆ ለመዋጥ የዘረኛን ዲስኩር ካወራረደበት ሻይ የጨምራት ስኳር ከቅንጦት ከድሎት ተቆጥራ ታልፋለች በዓለም ባንክ መዝገብ ላይ በድዊ ስታስቲክስ በርገት ትጻፋለች። እናም ግፍ ይወርዳል ከአባት እናት ምድር መቆሚያ ሳይኖረው ከጦቢያ ሰማይ ስር ባላገር ተለቃይ በዘረኞቹ ወማይ ከተሜው ተፈንቃይ ከከርሳቸው ወዲያ አምላክ ለሌላቸው ጭራቀ ሽፍቶች ሲሳይ ከአባቶቹ ሁዳድ ካለማው ባድማ ቤት ትዳሩ ፈርሶ የትብቱ ማረፊያ ያደገበት ቀዬ ክብሩ ተደርምሶ የአገር ስደተኛ በአገር ተንከራታች በየደጁ ለማኝ ልጆች አስከልክሎ በየቀየው ማሳኝ በረሃው ሲበላው ባህሩ ሲያደቀው የጨከነ ሲያርደው ኩላሊት ሲነጥቀው በዓል ብሎ ወጥቶ ወይ መጸየት ሲያጭደው ባላሰበው ሰዓት የሀብታም ስራፊ ወይ ናዳ ሲደፍነው የኩራት መለየው ከቶ እንዳልነበረ እንደ ካሮት እርገት ቁልቁል እያደረ እየኮሰመነ ደግሞ እያዛፈረ ኢትዮጵያዊነት እንዲህ ሆኖ ቀረ። እናም ግፍ በአገር ይዘንባል ሃይባይ በሌለበት ቀን እየቆጠረ አዋጅ ታውጆለት ጊዜ እያጠቆረ ያዘቀዘቀውን ባንዲራ አዘቅዝቆ ድረት እያስመታ ሀገር ትውቢት ሲያለብስ ወር እያዘከረ ባህላችን ሆነና ሐዘንን ለማቅለል መከራን ከስሩ ከምንጩ ለማምከን በአንድ እንደ መነሳት በአንድ እንደ መጨከን ከአደባባይ ቆሞ የነገው እስረኛ ለዛሬው ሰለባ አምባውን ያወርዳል፣ ሙሾውን ያወርዳል፣ ጺም ጸጉሩን ይነጫል። የገዳይ ትራፊ ከገዳዮቹ ፊት ራሱን ያዋርዳል። ስማኝ የአገሬ ሰው ለብልህ አይነግሩም የወንዜ ሰው ስማ፣ ጨረር እስኪ ሰብረው ከብርሃን ማማ በራሱ እንዳይገፍፍ ድቅድቅ የጨለማ ጫንቃ ለተጫነው ቋጥኝ የመከራ የምድር ሲኦል ፍዳ ለውርደት አዘቅት ለስቃይ ጋራ የለህም ግልግል ካዝዊት ማምለጫ ከችጋር አበሳ አሻፈረኝ ብለህ ፈርጣማ ክንድህን ባንድ ስታነሳ የሕይወት ክንደዌ ከወያኔ ምንጩ ሰንኮጉን ለመንቀል በአንድነት ነው ማደም በአንድነት መታገል። ይህን ዳብንት ጊዜ ጸሊም ዘመን አልፈን በእኩልነት ሚዛን ከአንድ እስክንሰፈር የኩነኔ ባህር ላካቴው እስኪደርቅ ልባችን ይጨክን ቁጣን ማለዘቢያው እምባ ቋቱ ይድረቅ።
ነው።